አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የዩናይትድ ስቴትስ ኩባንያዎች በኢትዮጵያ ታዳሽ ኤነርጂን ለማጎላበት 4 ቢሊዮን ዶላር እያቀረቡ መሆናቸው ታወቀ። ኢትዮጵያ ግዙፍ የወርቅ ሀብት ክምችት ላይ ሳትቀመጥ አልቀረችም ተባለ። ቻይናና የአፍሪካ ህብረት ዋና ጽህፈት ቤቱ የስለላ መሳሪያዎች ተተክለውበታል የሚለውን ወሬ አስተባበሉ የሚሉት ርዕሶች ነው በዛሬው አፍሪካ በጋዜጦች ቅንብራችን የምንመለከተው። የዩናይትድ ስቴትስ ፕራይቬት ኤኩቲ ኤንድ ሄጅ ፋንድስ ኢትዮጵያ ወደ ክልሉ የኤሌክትሪክ ኃይል ላኪ ለመሆን የምታደርገውን ጥረት በመደገፍ በሀገሪቱ ዙሪያ ወዳሉት ውጥኖች ቢያንስ 4 ቢሊዮን ዶላር እያቀረቡ መሆናቸውን ብሉምበርግ የዜና አገልግሎት ዘግቧል። የኢትዮጵያ መንግስት ከሬጀቪክ ጂኦተርማል ኩባንያ ጋር የ25 ዓመታት የመብራት ኃይል ግዢ ስምምነት ፈርሟል። ኩባንያውን የሚመሩት ኤጂ የተባለው የክሬዲት ሱስ ቡድን የአውሮፓ የመካከለኛው ምስራቅና የአፍሪካ ክፍሎች ኃላፊ የነበሩት ማይክ ፊሊፕ ናቸው። ኩባንያው በቢሊዮነሩ የሄጅ ፋንድ ስራ አስኪያጅ ፖል ቱዶር ጆንስና በአምባታ ካፒታል አጋሮች ይደገፋል። የኢትዮጵያ የኤሌክትሪክ መብራትና የውሃ ሀብት ሚኒስትር ስለሺ በቀለ እንደ አውሮፓ አቆጣጠር እስከ 2020 ዓመተ ምህረት ባለው ጊዜ በሁለት ዓመታት ውስጥ ማለት ነው የኢትዮጵያን የኃይል ምንጭ በአራት እጥፍ ከፍ ለማድረግ የኤሌክትሪክ ኃይሉን ሽያጭ ለማስፋት ይፈልጋሉ። በአሁኑ ወቅት ኢትዮጵያ ከመብራት ኃይል ሽያጭ በአመት 90 ሚሊዮን ዶላር ታገኛለች ይላል ብሉምበርግ ድረገጽ ላይ የወጣው ዘገባ። መንግስት በተጨማሪም እንደ አውሮፓ አቆጣጠር እስከ 2025 ዓመተ ምህረት ባለው ጊዜ በሰባት ዓመታት ውስጥ ማለት ነው በሀገሪቱ ላሉት ቤቶች ሁሉ የኤሌክትሪክ መብራት ለማስገባት እቅድ ማድረጉንና በአሁኑ ወቅት የኤሌክትሪክ መብራት ያላቸው ቤቶች 30 ከመቶዎቹ አካባቢ ብቻ መሆኑን ዘገባው አክሏል። ከታዳሽ ኤነርጂ ማመንጨት ላይ እያተኮርን ነው ካሉ በኋላ ሚኒስትር ስለሺ ከካርቦን ነጻ የሆነ ኤነርጂ እንዲኖር እንፈልጋለን፣ የመርዛማ ጋዝ ልቀቱ መጠን በ2030 ዓመተ ምህረት በ2010 ዓመተ ምህረት ከነበረው ደረጃ እንዲቆይ የማድረግ እቅድ አለን ሲሉ ለንደን በተደረገላቸው ቃለ መጠይቅ መናገራቸውን ብሉምበርግ የዜና አገልግሎት ጠቅሷል። ኢትዮጵያ በአሁኑ ወቅት ከ90 ከመቶ የኤሌክትሪክ ኃይሏን የምታገኘው አባይን ከመሳሰሉት ጉልበታማ ወንዞች ከሚያመነጩት የውሃ ኃይል ነው። በአሁኑ ወቅት ግን ሌሎች የታዳሽ ኤነርጂ ምንጮችን መገንባት ጀምራለች። በተለይም መላ ሀገሪቱን በሚያቋርጠው ሽምጥ ሸለቆ ውስጥ ከመሬት በታች የተፈጥሮ ሙቀት ከሚፈልቁት የአለት ግግሮች ጂኦተርማል ወይም ታዳሽ ኤነርጂ ከከርሰ ምድር የሚያገኘውን ሙቀት ተርባይኖችን ለማንቀሳቀስ ለሚጠቀምበት የጂኦተርማል ጉድጓዶች ከነፋስና ከፀሐይ ከሚመነጨው ኃይል በበለጠ የማያቋርጥ ፍሰት ስላላቸው የጂኦተርማል ቴክኖሎጂ አስተማማኝ ንብረትነትና በታዳሽነቱ ብቸኛው የኤነርጂ ምንጭ ተደርጎ እንደሚታይ ብሉምበርግ የዜና አገልግሎት ድረገጽ አስገንዝቧል። ኢትዮጵያ ከዓለም ምርጥ የጂኦተርማል ክምችት ካላቸው ሀገሮች አንዷ ነች። ከዋናዎቹ 10 ሀገሮች አንዷ መሆኗ እርግጠኛ ነኝ፣ ምናልባትም ከዋናዎቹ 5ም ልትሆን ትችላለች ሲሉ ሬጀቪክ ጂኦተርማል ሊቀመንበር ማይክል ፊሊፕ ተናግረዋል። ጂኦተርማል ብዙም ያልተሰራበት ዘርፍ ነው። በዓለም ደረጃ ካለው የጂኦተርማል ክምችት 1% ብቻ ነው ጥቅም ላይ የዋለው ሲሉ ማይክል ፊሊፕ ማከላቸውን የብሉምበርግ የዜና አገልግሎት ድረገጽ ላይ የወጣው ዘገባ ጠቅሷል። ዘ ዊክ የተባለው ብሪታንያ የሚታተም ሳምንታዊ የዜና መጽሔት በበኩሉ ኢትዮጵያ ገና ባልተነካ የወርቅ ክምችት ላይ ሳትቀመጥ እንዳልቀረች ይገልጻል። እንደ ምሳሌ የጠቀሳቸው የወርቅ ማዕድን ቦታዎች ከጥንት አንስቶ የነበረው አሶሳ፣ ትግራይ፣ በምስራቁ ለጋ ደንቢና በወለጋው ቱሉ ካፒ መሆናቸውን ዘ ዊክ ድረገጽ አውስቷል። ጣሊያኖች ኢትዮጵያን በወረሩበት ወቅት እንደ አውሮፓ አቆጣጠር ከ1930ዎቹ ዓመታት አንስተው ወለጋው ሲሰሩበት የቆየው ቱሉ ካፒ 48 ቶኖች ወርቅ እንዳለበት፣ ይህም እንደ አውሮፓ አቆጣጠር በ2013 ዓ ም ከአምስት ዓመታት በፊት ማለት ነው ከፊ ሚነራልስ በተባለ ዋናው መስሪያ ቤቱ ቆጵሮስ በሆነው ተቋም እንደተገኘ ድረገጹ ጠቅሷል። የኢትዮጵያው ቤኒሻንጉል ጉሙዝ አካል የሆነው የአሶሳ ቀጠና አቀማመጥ የ600 ሚሊዮን ዓመታት ዕድሜ ያላቸው የተለያዩ የእሳተ ገሞራና የሲሚንቶ ግግር አለቶች የሚገኙበት ነው። ስለሆነም የአሶሳ ቀጠና በዕድሜ ርዝመት ከዓለም ቀዳሚ ቦታ የሚይዝ ሊሆን እንደሚችል ድረገጹ ጠቁሟል። አሁን ካለው የበዛ የወርቅ ክምችት ሊኖርበት እንደሚችልም ይታመናል። ለጋድም ያለው የወርቅ ማዕድን በሳውዲ ኩባንያ ባለቤትነት ይንቀሳቀሳል። የትግራዩ የወርቅ ማዕድን ባለቤት ደግሞ ኒውመንት የተባለው ግዙፍ የአሜሪካ የወርቅ ማዕድን ሲሆን በቅርብ ጊዜ የወርቅ ማዕድን ምርት መጀመሩን ድረገጹ ጠቁሟል። የኢትዮጵያው የወርቅ ሀብት መጠን የደቡብ አፍሪካን ያህል ሊደርስ እንደሚችል፣ በዚህ መሰረት ኢትዮጵያ ከዓለም ዋናዎቹ 5 የወርቅ አምራች ሀገሮች መሃል ልትሰለፍ እንደምትችል ዘ ዊክ የተባለው ብሪታንያ የሚታተም ሳምንታዊ ዜና መጽሔት አስነብቧል። አሶሺየትድ ፕሬስ የዜና አገልግሎት ደግሞ የቻይናና የአፍሪካ ባለስልጣኖች የቻይና የህንጻ ሰራተኞች የአፍሪካ ህብረት ዋና ጽህፈት ቤት ውስጥ የማዳመጫ መሳሪያዎች ተክለዋል የሚለውን ወሬ ግንኙነታችንን ለማደፍረስ የታቀደ ሴራ ነው በማለት የቻይናና የአፍሪካ ባለስልጣኖች ትላንት ሐሙስ እንዳወገዙ ጠቁመዋል። የአፍሪካ ህብረት ሊቀመንበር ሙሳ ፋኪ ቤጂንግ ሆነው ለጋዜጠኞች በሰጡት መግለጫ ቻይና አዲስ አበባ በሚገኘው የአፍሪካ ህብረት ዋና ጽህፈት ቤት ላይ ትሰልላለች የሚል እምነት እንደሌላቸው ለጋዜጠኞች ተናግረዋል። ፋኪ ከቻይናው የውጭ ጉዳይ ሚኒስትር ዋንግ ይ ጋር ተገናኝተው ከተናገሩ በኋላ ከቻይና ጋር ያለንን ግንኙነት ከማጠናከር አላማችን የሚገታንና የሚያሰናክለን ተንኮል አይኖርም ብለዋል ሙሳ ፋኪ። የአፍሪካ ህብረት በያዝነው ዓመት በጂንግ ላይ አዲስ መስሪያ ቤት እንደሚከፍት ገልጸዋል። የቻይና የውጭ ጉዳይ ሚኒስትር ዋንግ ይ በበኩላቸው የመሰለሉ ወሬ የተናፈሰው በምዕራቡ ዓለም ሚዲያ መሆኑን ገልጸው ቻይናንና አፍሪካን ለመከፋፈል የሚደረገው ጥረት አይሳካም ማለታቸውን የአሶሺየትድ ፕሬስ ዘገባ አውስቷል። ሌሞንድ የተባለ የፈረንሳይ ጋዜጣ ቻይና እንደ አውሮፓ አቆጣጠር በ2012 ዓ.ም ከአምስት ዓመታት በፊት ማለት ነው 200 ሚሊዮን ዶላር አቅርባ በተገነባው የአፍሪካ ህብረት ዋና ጽህፈት ቤት የስለላ መሳሪያ ተክላለች ሲል ባለፈው ወር ማንነታቸው ያልተገለጸ የአፍሪካ ህብረት ባለስልጣንን ጠቅሶ ዘግቦ እንደነበር አሶሺየትድ ፕሬስ የዜና አገልግሎት ጠቁሟል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።